ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር አምላካችን ምሕረቱን አብዝቶልንና አስፍቶልን ለዚህች ለተወደደች ምሽት እንድንበቃ ፈቃዱ ሆኗል። እግዚአብሔር ባይደግፈን፣ በእውነት ወገኖቼ እግዚአብሔር ከጸባዖቱ ባይመለከተን ኖሮ ይህችን ቀን ፈጽሞልና ያንችልም ነበረ። እግዚአብሔር ይክበር ይመስገን። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮች፣ በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የመጽሐፈ ኢያሱን ትምህርታችንን እንቀጥላለን ማለት ነው። ከምዕራፍ 13 እስከ ምዕራፍ 14 ድረስ እስቲ በማስቀደም የእግዚአብሔርን ምሕረት እንዲህ ያልን እና ሞጋክስ
ዝማሬው ጌታ የተመሰገነ ይሁን። በዝማሬውም ያገለገለንን ወንድማችንና አገኘውን እግዚአብሔር አብዝቶ ይባርከው እናመስግን። እግዚአብሔር መድኃኒታችንና ጌታችን ሆይ፣ እዚህች ሰዓት ደግሞ የታመነውን ስምህን እንጠራለን። የደገፍከን ከውድቀትም ደግሞ እግዚአብሔር አምላካችን ሆይ የጠበቅከን አንተ ነህ። ጌታ ሆይ ስምህ ለዘላለም የተመሰገነ ይሁን። የከበረውን ሕዝብህን በአባትነት ዓይኖች የምትመለከት ለጥላትም ማሳልፈ የማሰጥ እንዳንተ ያለ ጌታ፣ እንዳንተ ያለ መሪ፣ እንዳንተ ያለ አምላክ ማንም የለም። እግዚአብሔር ሆይ ለሕዝብህ የሚበጀውን ነገር አለ፣ ምግባቸውንም በየጊዜው ትሰጣቸው አለ። እግዚአብሔር አባቴና አምላኬ ሆይ ስለዚህ ሁሉ ስምህን እጅግ አድርገን እናመሰግናለን። ጌታ ሆይ ደናግል ወደዱ ካንተ ኋላም ሮጡ ኖ ባሪያዎች ካንተ ኋላነን ጌታ ሆይ ሳበን ፍቅርህ እስከመጨረሻው ድረስ እግዚአብሔር ሆይ ከቤትህ እስኪያደርሰን ድረስ እባክህ በመንፈስ ቅዱስ ኃይል ሳበን ካንተ ኋላም እንሮጣለን አቤቱ ጌታችን ሆይ መንጋው መንጋዎችን ወደምታሰማራበት ወደ መልካሙ ጌታ ሆይ ለምለም ስፍራ እኛንም ባሪያዎችን እንድታሰማራ በዚህ ጊዜ ደግሞ ለባሪያዎች የሚሆነውን ጌታዬ ሆይ የረፍት ቃል ለእያንዳንዳችን እንድታካፍለን እንለምናሃለን። ጌታ ሆይ በዚህ ጊዜ ወገኖቼ በምን አይነት ሁኔታ እንዳሉን ያላቅም። እግዚአብሔር አምላክ ሆይ ማጽናናትህ ግን ደርሶ እግዚአብሔር አምላክ ሆይ እንዲታደጋቸው እንዲያበረታታቸው እንዲያቆማቸው እንዲያጸናቸው ጸልያለሁ። እግዚአብሔር ሆይ ወንዶችና ሴቶች ባሪያህን ለመጎብኘት አንተ ጌታዬ ሆይ ጉቦ አትፈልግም ታገለግላቸውም ዘንድ እግዚአብሔር አምላኬና መዳኒቴ ሆይ የጅ መንሻን አትፈልግም። በዚህች ሰዓት በጓዳም ሆነ በሳሎን በሜዳም ሆነ እግዚአብሔር ሆይ በበረንዳ በተለያየ አይነት ሁኔታ ውስጥ ሆነ ወገኖች አንተን ለማምለክና ለማድመጥ የቀረቡትን ሁሉ በመንፈስ ቅዱስ ከማደሪያ እንድትጎበኛቸውና እንድትመለከታቸው ጸልያለሁ። እግዚአብሔር ሆይ አሁንም ደግሞ ጊዜውን ለታመኑ እጆች ያሳልፈን እንሰጣለን። ሰዓቱን ሁሉ ባርክልን ትምርቱንም ባርከው በጌታ በኢየሱስ ክርስቶስ ስም አሜን። ጆች በትላንትናው ምሽት ክፍለ ጊዜ ጥናታችን ወደ ሰሜን የተደረገ ዘመቻና ድል የተደረጉ ነገስታትን ዝርዝር ሊሁን የኢያሱ የጦር መሪነት ማክተሙን ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ ጌታ በረዳን መጠን አብረን የምንመለከተው መጽሐፈ ኢያሱ ምዕራፍ 13 ጥናትንና ከፊሉን ምዕራፍ 14 ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ ኢያሱ ምዕራፍ 13 ናውጡ። መጽሐፈ ኢያሱ ራፋ 13 እዚህ የመጽሐፈ ኢያሱ ምዕራፍ 13 አብይ ያሳቡ እግዚአብሔር የሮቤል የጋድና የምናሴ ነገድ ኩሌታን ርስታ ጸናላቸው የሚል ነው። አብይ ጉዳዩን አንድ ጊዜ ደግምላችኋለሁ። እግዚአብሔር የሮቤል የጋድና የምናሴ ነገድ ኩሌታን ርስት አጸናላቸው የሚል ይሆናል። እስቲ ቁጥር 1ን ተመልከቱ። ኢያሱም ሸመገለ በድሜም ማረጀ እግዚአብሔርም አለው አንተ ሸመገለ በድሜም ማረጀ ያልተወረሰች እጅግ ብዙ ምድር ገና ቀርታለች የሚልን ቃል እናገኛለን። ወገኖቼ የዚህን መጽሐፍ ግማሽ ያህሉን ተመልክተናል። በአሁኑ ጊዜ ኢያሱ አርጅቷል፣ በድሜ ብዛት ደክሟል። ከእንግዲህ ወዲህ የእስራኤልን ልጆች መምራት አይችልም። ምድሪቱን ለመውረስ እግዚአብሔር የተጠቀመበት መሪ ነበር ኢያሱ ማለት ነው። አስተዋላችሁ? እግዚአብሔር ኢያሱን ሲጠራው የ80 ዓመት ሰው ነበር። አሁን ግን 100 ዓመት ሆኖታል። ለብዙ ዓመት ያህል እስራኤልን ሲመራ ኖሯል። እስራኤል ወደ ተስፋይቱ ምድር ከገቡ ወዲህ ጊዜው በጣም እየሮጠ ነው። በአንጻራዊነት ሲታይ የምድረ በዳ ጉዞ ረጅምና ሰልቺ ይመስላል። አሁን እስራኤል ወተትና ማር ወደምታፈሰው ምድር ገብተዋል። ርስታቸውን እጃቸው በማግባታቸው ጊዜው ፈጥኖ እየከነፈ ነው። ለጌታ ስንኖር ጊዜ ይፈጥናል ወዳጆቼ። ዶክተር መጊ አንድ ጊዜ ስለ ራሳቸው ሲናገሩ እንዲያሉ፣ የመጨረሻውን ዙር የመጋቢነት አገልግሎት የነሰ ጀምር ገና ወጣት ነበርኩ። ያለፉት 21 ዓመት እንዴት እንዳለፉ ይገርመኛል። አሁን በጥረታ ላይ ያለው ሽማግሌ ነኝ። በጣም የሚገርማችሁ ግን አገልግሎቴ ባስደናቂ ሁኔታ የተለወጠውና ልዩ መስመር ያዘው ጡረታ ከወጣው በኋላ እንደሆነ ልገልጽላችሁ ወዳለሁ። በሬዲዮና በኮንፈረንስ አገልግሎቴ ከመንግዚያውም የበለጠ ውጤት ማግኘት ይችላል። ከማንኛውም የህይወት ዘመኔ ይልቅ የእግዚአብሔርን እጅ ያየውበትና ለመለኮታዊ ምሪቱ ንቁ የሆንኩበት ጊዜ ቢኖር ይህ ጊዜ ነው በማለት ስለራሳቸው የግልዮት ምስክርነትን ሰጡ። ወዳጆቼ ኢያሱም ተመሳሳይ አይነት ልምምድ ሳይኖሩ እንደማይቀር አስባለሁ። ከውጪ ስንመለከተው እስራኤላውያን ደልቷቸውና ተደላድተው የሚኖሩ ይመስላል። የተስፋይቱ ምድርን ተቆጣጥረዋል። ደቡብን ድል አድርገው አሁን ደግሞ ሰሜኑን ክፍል ለመቆጣጠር እየገሰገሱ ነው። ያም ሆኖ ገና ያልተያዘ ብዙ መሬት እንዳለ ነው እግዚአብሔር የነገራቸው። እኔና እናንተም ብዙ የሰራንና ብዙ ያገለገልን ቢመስለንም ገና ብዙ መሰራት ያለበት ነገር እንደሚቀር መረዳት አለብን። ማንኛውም የእግዚአብሔር አገልጋይም የዚህ አይነት ዝንባሌ ነው ያለው። የሚመኘውንና የሚያስበውን ሁሉ ማሟላት አይችልም። ፊልጵስዩስ ምዕራፍ 3 ቁጥር 12 አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለሁ ብዬ ፈጥናለሁ ይላል። በእግራቸው የሚረግጡትን መሬት በሙሉ እንደሚሰጣቸው እግዚአብሔር ለእስራኤል ልጆች ተናግሮ ነበር። ይሁን እንጂ ገና እግራቸው ያረገጠው ምድር አለ። እኛ ክርስቲያኖችም መንፈሳዊ በረከቶችን ሁሉ በአንዴ መውረስ አንችልም። ወዳጆቼ መንፈሳዊ በረከቶችን በሙሉ ተቀብለናል የሚሉ ክርስቲያኖችም አጋጥመውኛል። ምንም ያላገኙት ወይም የሚማሩት ነገር እንደሌለ ያስባሉ። ባለበት ሁኔታ በጣም ከመርካታቸው የተነሳም የእግዚአብሔርን የመጥራት ዋጋ እጃቸውን ለመግባት ምንም መሻት የላቸውም። የእስራኤል ጦር መሪነት አብቅቷል። ከእንግዲህ ወዲህ የሚቀጥለው ሥራ ምድሪቱን ማከፋፈልና ለሮቤል ለጋድና ለምናሴ ነገድ እኩሌታ ሙሴ በገባላቸው ተስፋ መሠረት እርስትን ማከፋፈል ብቻ ነው። እስቲ ከቁጥር 7 እስከ 8 ያለውን እንመልከት። አሁንም ይህን ምድር ለዘጠኙ ነገድ ለምናሴም ነገድ እኩሌታ ርስት አድርገህ ክፈለው። የእግዚአብሔር ባሪያ ሙሴ እንደ ሰጣቸው ከእርሱ ከምናሴ ጋር የሮቤልና የጋድ ልጆች በምሥራቅ በኩል በዮርዳኖስ ማዶ ሙሴ የሰጣቸው ርስታቸውን ተቀበሉ ይላል። ወገኖቼ የኢያሱ ተልእኮ ምድሪቱን ድል አድርጎ መያዝ ብቻ ሳይሆን ማከፋፈልም ጭምር ነበር። የተያዘው ክፍል ብቻ ሳይሆን ገና ያልተያዘውን የአገሪቱን ክፍል እንኳ ሲያከፋፍላቸው እንመለከታለን። እንግዲህ አድማጮች የመጽሐፈ ኢያሱ ምዕራፍ 13 ጥናታችን በዚህ አብቅቶ ከዚህ ዝማሬ በኋላ ደግሞ ወደ ምዕራፍ 14 እንሸጋገራለን።
Oh,
በዝማሬው ጌታ የተመሰገነ ይሁን። በዝማሬውም ያገለገለችንን ቤቲን እግዚአብሔር ባለችበት ስፍራ ባገልግሎቱ አብዝቶ ይባርካት። እንግዲህ አድማጮች አሁን ደግሞ የመጽሐፈ ኢያሱ ምዕራፍ 14ን ትምህርት አብረን እንከታተላለን። የዚህ የመጽሐፈ ኢያሱ ምዕራፍ 14 አብይ ሐሳቡ ኢያሱ ለካሌብ ኬብሮንን ርስቱ እንድትሆን ሰጠው የሚል ነው። አብይ ሐሳቡ ለካሌብ ኬብሮንን ርስቱ እንድትሆን ሰጠው የሚል ነው። ለዘጠኙ ነገዶችና ለኩሌታው ነገድ ርስት በጣም መከፋፈል ነበረበት። ካሌብ ግን ኬብሮንን እንዲይዝ ልዩ መብት ተሰጠው። በባርነት የተወለደው ካሌብ ከኢያሱ ጋር ለስለላ ተልኮ ነበር። እንደ ኢያሱ ሁሉ እርሱም መልካም ወሬ ይዞ ነበር ለስለላ ከተላከበት ስፍራ የተመለሰው። ይህም የሆነው እስራኤል ለመጀመሪያ ጊዜ ወደ ቃዴስ በርኔ በመጡበት ጊዜ ነበር። ከመጽሐፈ ኢያሱ ምዕራፍ 14 ቁጥር 11 እንደምንመለከተው ካሌብ ገና የወጣትነት ስሜት ያለው ይመስላል። እስቲ ነጥቦችን እንመልከት። አንደኛ፣ ያለፈውን ጉዳይ የሚረሳበት እምነት አለው። ተስተዋላችሁ? ያለፈውን ጉዳይ የሚረሳበት እምነት አለው። ሁለተኛው ደግሞ ሐቅን ለመጋፈጥ እምነት አለው። ሦስተኛው ነጥብ ደግሞ ለወደፊቱ ሕይወቱ ብሩህ ተስፋ እንዳለው እምነትም አለው። እስቲ ከቁጥር 1 እስከ 2 ያለውን እንመልከት። የእስራኤልም ልጆች በከነአን ምድር የወረሱት ካህኑ አልዓዛርና የነዌ ልጅ ኢያሱ የእስራኤልም ልጆች ነገድ የአባቶቻቸው አለቆች ያካፈሏቸው ርስት ይህ ነው። እግዚአብሔር በሙሴ እጅ እንዳዘዘ ለዘጠኙ ነገድና ለኩሌታው በየርስታቸው በጣ ካፈሏቸው ይላል። ከካርታ መመልከት እንደሚቻለው ከዳን ጀምሮ እስከ ቤርሳቤ ድረስ ያለው መሬት በሙሉ ለየነገዶቹ ተከፋፍሏል። የሮቤል፣ የጋድና የምናሴ ነገድ እኩሌቶች ከዮርዳኖስ ወንዝ በስተምስራቅ ዳርቻ ነበር የሰፈሩት። ከደቡብ ጀምሮ እስከ ሰሜን ያለው መሬት ደግሞ ለስምዖን፣ ለይሁዳ፣ ለቢንያም፣ ለዳን፣ ለኤፍሬም፣ ለምናሴ፣ ለይሳኮር፣ ለዛብሎን፣ ለንፍታሌም፣ ለአሴርና ለሌሎቹም ነገዶች ርስት አድርጎ እንደ ሰጠ ነው የምንመለከተው። መጽሐፈ ኢያሱ ምዕራፍ 14 ከቁጥር 5 እስከ 8 ያለውን ስፍራ ተመልከቱ። እግዚአብሔር ሙሴን እንዳዘዘ እንዲሁ የእስራኤል ልጆች አደረጉ፣ ምድሪቱንም ተካፈሉ። የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊው የየፍኒ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ። የእግዚአብሔር ባሪያ ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ የአርባ ዓመት ሰው ነበርኩ። እኔም በልቤ የነበረውን ቃል መለስኩለት። ከእኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተልኩ ይላል። ልብ በሉ እዚህ ላይ ወዳጆቼ፣ ካሌብ በሙሉ ልቡ እግዚአብሔርን የተከተለ ሰው ነበር። ረጅም ዕድሜና መልካም ሕይወት እንዲኖራችሁ የሚከተለውን አድምጡ። አስተዋላችሁ ወገኖቼ? ረጅም ዕድሜና መልካም ሕይወት እንዲኖራችሁ ከፈለጋችሁ የሚከተለውን ቃል እናንብብ። አሁን እነሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደ ተናገረኝ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኝ። አሁንም እነሆ ለእኔ ዛሬ 85 ዓመት ሆነኝ። ሙሴ በላከኝ ጊዜ እንደ ነበርኩ ዛሬ ጉልበታም ነኝ። ጉልበቴም በዚያን ጊዜ እንደ ነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው ሲል እንሰማዋለን። እግዚአብሔር ስለዚህ ቃል የተመሰገነ ይሁን። ይህ ቃል እጅግ ያበረታታል፣ የእምነትንም ጉልበቶች ያጸናል። በአሁኑ ጊዜ ካሌብ ወገኖቼ 85 ዓመት ቢሆነውም ልክ ሙሴ ለስለላ በላከው ጊዜ እንደ ነበረ ሁሉ ጠንካራ እንደሆነ ይናገራል። በምድረ በዳ በሚጓዙበት ዘመን ከካሌብና ከኢያሱ በቀር በግብፅ የወጣው ትውልድ በሙሉ ሞቷል። እነዚህና ሌሎች 10 ሰላዮች ስለ ምድረ ከነአን ሪፖርት ይዘው ተመልሰዋል። ዋናው ጥያቄ ግን እስራኤላውያን በድል አድራጊነት ምድሪቱን መያዝ ይችሉ ይሆንን የሚለው ነው። በእግዚአብሔር እርዳታ ድል ማድረግና ምድሪቱንም መቆጣጠር እንደሚችሉ ኢያሱና ካሌብ በርግጠኝነት ነበር የተናገሩት። አስሩ ሰላዮች ግን በዚያ ምድር ያሉትን ሰዎች ማሸነፍ እንደማይቻል ከመናገራቸውም ሌላ ወደ ግብጽ መመለስ ፈልጋዋል። እንደገና ወደ ባርነት ቀንበር ለመመለስ ፈለጉ። ጌታ ኢየሱስ በጆር ፊዞ ወደ ኋላ የሚመለከት ሁሉ ለእግዚአብሔር መንግስት የተገባ አይደለም አለ። ሉቃስ ምዕራፍ 9 ቁጥር 62ን ልብ ይሏል። ሉቃስ ምዕራፍ 9 ቁጥር 62 ምድረ ከናንን እንዲይዙ የእግዚአብሔር ፈቃድ ነበር። ካሌብ ደግሞ ይህ እንደሚቻል እርግጠኛ ነበር። በምድረ በዳ በነበረበት ጊዜ እንኳን ካሌብ ስላለበት አስቸጋሪ ሁኔታ ሳይሆን ስለወደፊቱ ነበር ትልቅ ተስፋ ያለው። በወጣትነት ስሜት እንዲኖር ያደረገውም ይህ በልብ ውስጥ ያለው ትልቅ ተስፋ ነበር። በእነዚህ 40 ዓመታት በምድረ በዳ ብዙዎች ሞተዋል። ካሌብ ግን እንዲያውም ይበልጥ ጤነኛና ብርቱ ሆነ እንጂ የምድረ በዳ ጉዞ ያመጣበት ለውጥ አልነበረም። ሌሎች አረጁ፣ እርሱ ግን ወጣት ሆነ። በዚያች ምድር ሰዎች ምክንያት ሌሎች ተርበተበቱ፣ ራሳቸውንም እንዳንበጣ ቆጠሩ። ካሌብ ግን ልቡን እግዚአብሔር ላይ አደረገ። የዚህ ሰው ልብ ከፍርሃት ነጻ ነው። ማርቲን ሉተር እንዳለው ከእግዚአብሔር ጋር ያለ አንድ ሰው ከብዙዎች ይበልጣል ብሏል። እግዚአብሔር ወዳጆቼ ትልቅ ከሚባሉት በላይ ትልቅ ነው። እግዚአብሔር የተመሰገነ ይሁን። ካሌብን ሳስታውስ በርማ በሚባል አገር አንድም ሰው እንኳ ጌታን ሳይቀበል ለ12 ዓመት በሚስዮናዊነት ያገለገለውን አንደኒራም ጁዲስን ትዝ ይለኛል። ምንም ፍሬ ያለማፍራቱን የተረዳው ላኪው ቦርድ ወደ አገሩ እንዲመለስ ደብዳቤ ለዚህ ሰው ጻፈለት። ወደ አገሩ ከተመለሰ በኋላ ስለ ወደፊቱ ላቀረቡለት ጥያቄ የሰጠው መልስ የእግዚአብሔርን ተስፋ ያህል የወደፊቱም ብሩህና ቀና ነው ብሏል። ያን ያህል ዘመን በበርማ እንዲያሳልፍ ይህ ወንጌላዊ ብርታት የሆነውም በእግዚአብሔር ቃል ያለው ተስፋ ነው። ምንም እንኳ ብዙ ችግር ቢደርስበትም፣ ምንም እንኳ የተጠበቀው መንፈሳዊ መነቃቃት ባይኖርም ና እንዲሁም ብዙ ዓመት ቢቆይም፣ የኋላ ኋላ ግን የእግዚአብሔር ተስፋ ቃል ተፈጽሞለታል። እግዚአብሔር ያዘጋጀልንን መንፈሳዊ በረከቶች ሁሉ ተቀብለናልን? ምናልባትም በጣም ብዙ ችግር አለብኝ እንል ይሆናል። አሁን በተለያዩ የሕይወታቸው አቅጣጫ ክርስቲያኖች የተለያየ ችግር እንደሚገጥማቸው አውቃለሁ። በጣም ማዝናለሁ። ስለዚህ ሳስብ ግን ብዙ ጊዜ ትዝ የሚለኝ አንድ አፍሪካዊ አሜሪካዊ ምስክርነት ነው። ይህ ሰው በጣም የሚወደው የመጽሐፍ ቅዱስ ቃል ያልፋል የሚለው እንደሆነ ይናገር ነበር። ታዲያ አንድ ቀን ያልፋል ስትል ምን ማለትህ ነው በማለት ላቀረቡለት ጥያቄ ሲመልስ፣ ችግር ሲደርስብኝና በላይ በላዩ ሲደራረብ ችግሮቹ ለዘለቄታው እንደማይቆዩ ጊዜያቸውን ጠብቀው እንደሚያልፉ ስለሚያሳስበኝ ይህን የመጽሐፍ ቅዱስ ቃል ወደዋለሁ ነበር ያለው። ወገኖቼ ብዙ የከበዱን ነገሮች ዛሬ ሊኖሩ ይችላሉ። የሚያማርሩን ነገሮችም ሊኖሩ ይችላል። ስላለን መጻኢ ተስፋስ ምን ታስባላችሁ? ስለወደፊቱ ሕይወታችሁስ ምን ይታያችኋል? ምንም እንኳ ካሌብ 40 ዓመት ሙሉ በምድረ በዳ ቢኖርም መንፈሳዊ በረከቶችን ተቀብሏል። ካሌብ በእግዚአብሔር ስላመነና የእምነት ሰው ስለሆነ እንዲህ ይናገራል። ቁጥር 12ን ተመልከቱ። ኢያሱ ምዕራፍ 14 ቁጥር 12ን ተመልከቱ። አሁን እንግዲህ በዚያን ቀን እግዚአብሔር የተናገረውን ይንተራራ አገር ስጠኝ። አንተ በዚያ ቀን የናቃውያን ታላላቆችና የተመሸገ ከተሞችን በዚያ እንዳሉ ሰምተ ነበር። ምናልባት እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔር እንደ ተናገረኝ አሳድዳቸዋለሁ ሲል እንመለከታለን ይላል። አብርሃም ወደ ኬብሮን እንደ ሄደ ከዘፍጥረት መጽሐፍ መመልከታችንን ታስታውሱ ይሆናል። ኬብሮን ማለት ኅብረት ወይም አንድነት ማለት ነው። ኬብሮን ማለት ኅብረት ወይም አንድነት ማለት ነው። አሁን ደግሞ ካሌብ ከእግዚአብሔር ጋር ኅብረት አለው። በኬብሮን ለመፈለጉም በዚህ ምክንያት ነው። ኢያሱም ባረከው፣ ለዮፎኒም ልጅ ለካሌብ ኬብሮንን ርስት አድርጎ ሰጠው። ስለዚህም የእስራኤልን አምላክ እግዚአብሔርን ፈጽሞ ስለተከተለ ኬብሮን እስከ ዛሬ ለቄኔዛዊው ለዮፎኒ ልጅ ለካሌብ ርስት ሆነች የሚልን ቃል ደግሞ ከቁጥር 13 እስከ 14 ባለው ስፍራ ላይ እናገኛለን። ወገኖቼ ሁላችንም አንድ ቀን ተገቢ ዋጋችንን እናገኛለን። የሚከፈለን ከስራችን መጠንና ብዛት አንጻር ወይም ዝነኛና ታዋቂ ስለሆነ አይደለም። ዋናው ጥያቄ ከልባችን ጌታን ተከትለናልን የሚል መሆን አለበት። በዚህ ህይወት እስካለን ድረስ በሙሉ ልብ ጌታን መቀበል ምን ያህል አስፈላጊ መሆኑን የእግዚአብሔር ሕዝብ ቢረዱ ኖሮ ነገሮች ምንኛ በተለወጡ ነበር። ካሌብ የእግዚአብሔር ሰው ስለሆነ ኬብሮንን ወሰደ። ብዙ ኃያላንና ግዙፍ ሰዎች እንዳሉበት ያውቅ ነበር። ሆኖም እግዚአብሔር ከርሱ ጋር እስከሆነ ድረስ ለርሱ አስቸጋሪ አልነበረም። እግዚአብሔር ስለዚህ ቃሉ የተመሰገነ ይሁን። እንግዲህ ወገኖች የዛሬው ምሽት ጥናታችን በዚሁ አበቃ። ደናደሩ።